ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 5 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በሳምንት ውስጥ የተጠናቀሩትን አበይት ዜናዎች በመንተነተንበት በፍካሪ ዜና ይጀምራል። በማስከተልም በሳምንት ውስጥ የተላለፉትን የፍኖተ ዲሞክራሲ ሀተታዎች በተከታታይ አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
አምነስቲ ኢንተርናሽናል አርቤ ካቲት 3 ቀን ያስተኳይ ጊዜ አዋጁን አስመልክቶ ባወጣው ሰፊ ዘገባ ዓለም አቀፍ የሰብአዊ መብት አሰራር መርሆችን በሰብአዊ መብትና በፖለቲካ ጉዳዮች የተደረጉ የዓለም አቀፍ ስምምነቶችን እንዲሁም የአፍሪካ የሰብአዊ መብት ቻርተር በአገዛዙ የተጣሱ መሆናቸውን ዘርዝሯል። የወያኔ አገዛዝ ያስቸኳይ ጊዜ አዋጅ ካወጀ በኋላ በዓለም አቀፉ ስምምነት መሰረት ያስቸኳይ ጊዜ አዋጁ ያስፈለገበትን ምክንያት እንዲሁም ዝርዝር አፈጻጸሙን ለተባበሩት መንግስታት ድርጅት ዋና ጸሐፊ ማሳወቅ ሲገባው ይህንን ባለማድረጉ ስምምነቱን የጣሰ መሆኑን ገልጿል። አገዛዙ የሚወስደው እርምጃና ቁጥጥር ግልጽነት የሌለውና ትክክለኛነቱን ማረጋገጥ የማይቻልና ቀደም ብለው ለተደረጉ ጥፋቶች በአሁኑ አዋጅ ብይን የተሰጠባቸው በመሆኑ የህግ ጥሰት ተደርጓል ብሏል። በእስር ላይ የሚገኙ ዜጎች ላይ ስየል መፈጸምና በተለያዩ መንገዶች ማሰቃየት በሰፊው እየተካሄዱ በመሆናቸው በዓለም አቀፍ ስምምነት መሰረት አገዛዙ በኃላፊነት ያስጠይቀዋል ብሏል። አምነስቲ እነዚህ የተዘረዘሩትን ጉዳዮች አገዛዙ ጥፋት መሆናቸውን አምኖ ባስቸኳይ እንዲያስተካክል ጠይቆ ሁኔታውን የሚከታተልና የሚያሳውቅ ነጻና ገለልተኛ የሆነ አካል መቋቋም እንዳለበትም ሐሳብ አቅርቧል።
የአስቸኳይ ጊዜ አዋጁ ከፍተኛ ውጤት አስገኝቷል በማለት ያልተጨበጠ ወሬ ሲያሰራጩ የነበሩ የወያኔ ባለስልጣኖች አዋጁ ውጤት አልባ መሆኑን እያመኑ መሆናቸው ታወቀ። የወያኔ ኮሙኒኬሽን ሚኒስተር ባለፈው ሳምንት ባደረገው ጋዜጣዊ መግለጫ ያስቸኳይ ጊዜ አዋጁ ከቀኑ ገደብ በፊት እንደማይነሳ እንዲያውም ሊጨምር እንደሚችል ተጠቁሞ በአንዳንድ አካባቢዎች ቦምቦች እየተወረወሩና ሁከት የሚያነሳሱ ጽሑፎች እየተበተኑ መሆናቸውን እንደ ምክንያት ገልጿል። የወያኔው ኮማንድ ፖስት ባለፈው ሳምንት በማጎሪያ ጣቢያዎች ሲያሰቃያቸው የነበረውን 11000 ዜጎች ለቀቀ መሆኑን ቢገልጽም በርካታ ዜጎችን ይዞ ለማሰቃየት እቅድ እንዳለው በተደጋጋሚ የተገለጸ መሆኑን ይታወቃል። 3 ወሩን ያስቆጠረው የወያኔ አስቸኳይ ጊዜ አዋጅ እስካሁን ድረስ የህዝቡን ንዴትና ብሶት በማብረድም ሆነ ቁርጠኝነቱን በማላላት በኩል ምንም ውጤት ያላመጣ መሆኑን የሚያረጋግጡ ዜጎች ያስቸኳይ ጊዜ አዋጁ አለመነሳት ወይም ከቀነ ገደቡ በላይ መራዘም ሁኔታውን ይበልጥ አባብሶ የወያኔን ውድቀት ያፋጥናል እንጂ ሌላ ፋይዳ የለውም ይላሉ።
የወያኔ አገዛዝ በሁለት ዙር ወደ 20000 የሚሆኑ ዜጎች ታድሶ ተፈቷቸው የተለቀቁ መሆናቸውንና በድርጊታቸው ተጸጽተው ወደ ሰላማዊ ኑሮ ተመልሰዋል የሚል ፕሮፓጋንዳ ቢነዛም ታስረው የነበሩ ዜጎች በእስር ቤት ከፍተኛ በደል እንደደረሰባቸውና ይህም በህይወታቸው ላይ ጠባሳ ጥሎ ያለፈ መሆኑን ገልጸዋል። በእስር ቤት ከታጎሩት መካከል በርካታዎች በድብደባ ምክንያት አካለ ስንኩላን እንደሆኑና ሌሎችም ለተለያዩ በሽታው ተራርገው ጤናቸው እንደተቃወሰ ዘርዝረዋል። ታሳሪዎቹ በአመጹ የተሳተፉት የደረሰባቸውንና ባይናቸው ያዩትን በደል ለመቃወም ሆኑ ግልጽ ሆኖ ሳለ የጋሪት አድሪዎች በሌሎች ድርጅቶች ቅስቀሳ እንደተነሳሱና እንደተራራጁ በማድረግ ለማሳየት መሞከራቸው ራሳቸውን እንጂ ሌላ ያታለሉት ወገን የሌለ መሆኑንም አስረድተዋል። በማጎራጣቢያዎች ታግተው የደረሰባቸው መከራም ካመጽ የማይገታቸው መሆኑንም ተናግረዋል።
በርካታ ወራትን ያስቆጠረውና በተለያዩ አካባቢዎች ሲፋፋም የነበረው ህዝባዊ እንቅስቃሴ የወያኔ አገዛዝ ከስሩ ተመንግሎ በመትኩ የህዝብ መብት የተጠበቀበትና ህዝቡ የበላይ የሚሆንበት ዴሞክራሲያዊ ስርዓት በግልጽ መጠየቁ የሚታወቅ ሲሆን በአሁን ወቅት በወያኔ አገዛዝ የሚገፋው የድርድርና የውይይት ፈሊጥ በህዝቡ ዘንድ ውዥንብር ለመፍጠርና የህዝቡን ትኩረት ኢላማውን እንዲስት ለማድረግ መሆኑ ተጋልጧል። የወያኔ ቡድን የሚያሽከረክረው ኢህአዴግ የተባለው ጭምብል ከተቃዋሚ ኃይሎች ጋር የሚወያይባቸውን ሐሳቦች ለፓርላማ ተብየው አቅርቧል የተባለ ሲሆን በወያኔ የተፈጠሩና የተደራጁ እና የለጫሚሶ ሌሎች የወያኔ አገልጋዮች የሚመሯቸው 11 ድርጅት ተብየዎች የወያኔን የድርድር ሐሳብ በማሞገስና ውጤት እንደሚያመጣ በመግለጽ ጋዜጣዊ መግለጫ ሰጥተዋል ተብሏል። ሌሎች ህጋዊነትን አግኝተው የሚንቀሳቀሱ ድርጅቶችም የሚያስቀምጡት ቅድመ ሁኔታ ከተሟላ ለውይይት ዝግጁ መሆናቸውን ቢገልጹም ምን እንደሚፈልጉ እስካሁን ለህዝብ ግልጽ አላደረጉም። ይህ ከሂደቱና ከውጤቱ በፊት የተፋፋመ ፕሮፓጋንዳ እየተሰራጨለት ያለው ውይይትና ድርድር ወያኔ ህዝብን ለማደናገሪያ ለማታለያ ያቀደው ነው የሚሉ ወገኖች በ25 ዓመት ተመክሮ ህዝብ ስለ ወያኔ ቅጥፈትና ጭበርባሪነት የተማረ በመሆኑ ከእንግዲህ በተራ ማጭበርበር የሚታለል ዜጋ የለም ይላሉ።
በውጭ ሀገር የሚገኙ የዜና ማስራጫ ተቋማት ጋዜጠኞች በኢትዮጵያ ውስጥ ያለው የጸጥታ ሁኔታ እየከፋ መምጣቱን ያነጋግሯቸውን ሰዎች ዋቢ በማድረግ ዘገቡ። ቀደም ብሎ የፋይናንሻል ታይምስ ጋዜጠኛ በተለያዩ የሀገሪቱ ክፍሎች ተዘዋውሮ ባጠናቀረው መሰረት ያገዛዙ አፈና ይቀጠለ መሆኑንና የህዝቡ ብሶት እየጨመረ መምጣቱን መዘገቡ ይታወሳል። በቅርቡ የጀርመን ድምጽ ሬዲዮ የእንግሊዝኛው ክፍል ዘጋቢ በሰበሰበው መረጃ አገዛዙ ሰላምና መረጋጋት ተገኝቷል በማለት የነዛው ዜና መሰረተ ቢስ መሆኑን ገልጿል። በአሁን ወቅት በርካታ ወጣቶች እየታፈኑ እንደሚወሰዱ፣ ከሰዓት ላፊ በኋላ ወደ ውጭ መውጣት እንደማይቻል፣ ቤተሰቦች የተለያዩ ማስፈራሪያዎች የሚደርስባቸው መሆኑን መሰባሰብ ወይም መወያየት እንደማይቻልና ሌሎች የአፈና እርምጃዎች እየተወሰዱ መሆናቸውን ካነጋግሯቸው ዜጎች መረዳት የቻለ መሆኑን ዘግቧል። ወጣቶች ሬዲዮስ ላዳመጡ ብቻ ታፍነው ተወስደው የደረሱበት የማይታወቅ መሆኑን የገለጹለት ዜጎች አገዛዙ በወጣቶች ላይ የበቀል እርምጃ እየወሰደ ነው ብለው እንደነገሩትም ገልጿል። በአሁኑ ወቅት የህዝቡ ብሶትና ቁጭት እየተባባሰ በመሄዱ ከቀድሞ በላቀ መልኩ ህዝባዊ አመጽ ሊፈነዳ ይችላል በማለት በርካታ ዜጎች ስጋታቸውን ይገልጻሉ።
ከ25 ዓመታት የግፍ አገዛዝ በኋላ ወያኔ በኢትዮጵያ ህዝብ ላይ የጫነው የጎሳ ፌዴራሊዝም ችግር እየፈጠረ ነው በሚል ያገዛዙ ከፍተኛ ባለስልጣኖች እየተወያዩበት መሆኑ ተገለጸ። በክልል ተብዬዎችና በማዕከላዊ መንግስት በኩል ያለው ግንኙነት የላላና የተወሰነ ከመሆኑም በላይ አስተማማኝ ጸጥታ፣ ዘላቂ ልማትና ቀጣይነት ያለው ማህበራዊና ኢኮኖሚያዊ እድገት በማጣት በኩል ችግር ነበረበት ተብሎ የተገመገመና ለውጥ እንዲደረግበት ወደ በላይ አካል የሚተላለፍ መሆኑ ተገልጿል። ከአንድ ብሔረሰብ የተውጣጣ የወያኔ ቡድን በክልሎችና በማዕከላዊ መንግስት በኩል ያለውን ስልጣንና የኃላፊነት መለወጥ የወሰነበት ምክንያት በቅርቡ በአንዳንድ በክልል ባለስልጣኖች የደረሰበትን ማፈንገጥና ተቃውሞ ለመግታት ቁጥጥሩን እንደገና ለማጥበቅ መሆኑም ታውቋል። በህዝብ ላይ የጫነውን ህገ መንግስቱን ሳይለውጥ በምን አይነት መንገድ ተግባራዊ እንደሚያደርገው ወደፊት የሚታይ ይሆናል ተብሏል።
በአዲስ አበባ የኮንዶሚኒየም ግንባታ በሚል ሙስናና አድሎ ሲካሄድበት የነበረው ፕሮጀክት በገንዘብ እጥረት ምክንያት ከፍተኛ ችግር እንደገጠመው አፍቃሪ ወያኔ የሆነው ሪፖርተር ጋዜጣ ዘግቧል። በስራው የተሰማሩ ኮንትራክተሮች አማካሪዎች ጥቃቅንና አነስተኛ ልማት ድርጅቶች የግንባታ አቅራቢዎችና የትራንስፖርት ባለንብረቶች ላቀረቡት ቃና ለአገልግሎታቸው በወቅቱ እየተከፈለ ባለመሆኑ ከፍተኛ ችግር ላይ መውደቃቸውንና ግንባታው መቋረጡን ጋዜጣው ገልጿል። ለገንዘቡ እጥረት የተሰጠው ምክንያት ደግሞ ብሔራዊ ባንክ የሚፈልገውን የቦንድና ብድርና የውጭ ምንዛሬ ሊፈቅድ ባለመቻሉ ነው ተብሏል። በተያዘው የበጀት ዓመት የአዲስ አበባ ከተማ አስተዳደር የጠየቀው የቦንድ ብድርና የውጭ ምንዛሪ 31 ቢሊዮን ብር ሲሆን የተፈቀደው 15 ቢሊዮን ብቻ ነው ተብሏል። ጉዳዩን በቅርብ የተከታተሉ ሌሎች ወገኖች ደግሞ የዘር ልዩነትና አድሎ የሚካሄድበትና ግዙፍ የሆነ ወጪ የሚወጣበት ይህ የኮንዶሚኒየም ግንባታ ለረጅም ዓመታት የሂሳብ ምርመራ ያልተደረገለት በመሆኑ ለሙስናና ለኪሳራ የተዳረገ መሆኑን ይገልጻሉ። ሲሚንቶ የአርማቱራ ብረቶች ሌሎች ቁሳቁሶች ከተለያዩ አገሮች እንደሚገዙ ሲነገር ግዢዎቹ የሂሳብ ምርመራ ተደርጎባቸው አያውቅም ተብሏል። የአዲስ አበባ አስተዳደር ለኮንዶሚኒየም ግንባታ እስካሁን 17 ቢሊዮን ብር አጥፍቷል የተባለ ሲሆን በወጪና በገቢው ላይ ምንም አይነት የሂሳብ ምርመራ ያልተደረገ መሆኑን ለሙስናና ለውድቀት የዳረገው መሆኑን ይገለጻል።
በርካታ የመንግስት መስሪያ ቤቶች ከህዝብ በቀረጥ መልክ እየተሰበሰበ የሚመደብላቸው በጀት በሙስናና በስርቆት የሚባክን መሆኑን ተገለጸ። የወያኔ አገዛዝ ባመነው መሰረት እንኳን ትክክለኛ የሂሳብ አያያዝ ያልተከተሉ ድርጅቶች ባለፉት 5 ዓመታት ቁጥራቸው ከ11 ወደ 37 ማደጉ ተነግሯል። በ2008 የበጀት ዓመት በተደረገው የሂሳብ ምርመራ 6.3 ቢሊዮን ብር ማስረጃ በሌለው መንገድ ወጪ ተደርጎ የተሰረቀ መሆኑን የጠቅላይ ኦዲተር መስሪያ ቤት መግለጽ ይታወሳል። በተጨማሪም 77 ሚሊዮን ብር ለመንግስት ገቢ ሆኖ ነገር ግን እንደ ገቢ ያልተመዘገበ መሆኑን ተነግሯል። በየቦታው የተመደቡ የወያኔ አገዛዝ ሹማምንት በአብዛኛው ከአንድ ብሔር የወጡና የገዢው ፓርቲ አገልጋዮች በመሆናቸው አለምንም ተጠያቂነት በከፍተኛ ደረጃ የህዝብንና የሀገርን ንብረት መዝረፋቸውን በየጊዜው መዘገቡን ያስታወሱ የፖለቲካ ታዛቢዎች ይህ ሊቀር የሚችለው የወያኔ አምባገነን አገዛዝ ሲወገድና በመንግስት አካላት መካከል ተገቢ የሆነ የስልጣን ክፍፍልና ቁጥጥር ሲኖር ብቻ ነው ብለዋል።
የቦታው የታቀዱ የኢንዱስትሪ ፓርኮች በአገዛዙ የአሰራር ችግርና ሙስና ምክንያት ከፍተኛ የኢኮኖሚ ችግር እንደሚያመጡ ታወቀ። በርከት ያሉት የኢንዱስትሪ ፓርኮች በብድር የሚገነቡ በመሆናቸው በአሁኑ ወቅት በከፍተኛ ደረጃ ላይ የሚገኘውን የአገሪቱን ዕዳ ያንረዋል ተብሏል። እያንዳንዱ አምራች 80% የሚሆነውን ምርቱን ወደ ውጭ እንዲልክ ስምምነት ያለ ቢሆንም በውጭ ያለው የግዢ ፍላጎት ከቀነሰ በሙስናና በዝርክርክ አሰራር ምርቶቹ በአገር ውስጥ እንዲሸጡ ስለሚደረግ ሁኔታው ትናንሽ አምራቾችን ከስራ ውጭ ያደርጋል የሚል ስጋት ፈጥሯል።
የውጭ ንግድ እንቅስቃሴ ከጊዜ ወደ ጊዜ ያሽቆለቆለ መሆኑ ታወቀ። ባለፉት ዓመታት ወደ ውጭ የሚላከው የሸቀጥ መጠን በየጊዜው እየቀነሰ የሄደ ሲሆን በያዝነው ዓመትም የተሻሻለ ሁኔታ እንደሌለ ተገልጿል። ለውጭ ንግድ መዳከም የተሰጠው ምክንያት ለውጭ ገበያ ምርት የሚያቀርቡ ተቋማት መዳከም፣ የሚላከው የምርት አይነት ውስንነትና በውጭ በኩል ያለው የመግዛት ፍላጎት አለመኖር መሆኑ ተገልጿል። ወደ ውጭ ከሚላኩት ሸቀጦች መካከል በአብዛኛው የእርሻ ውጤት ሲሆን በየጊዜው የቀነሰ የሄደውን የውጭ ንግድ ለማስተካከል የኢንዱስትሪ ውጤቶች መጨመር ያለባቸው መሆኑን ባለሙያዎች ይናገራሉ። የወያኔ አገዛዝ በኢንዱስትሪው መስክ ከፍተኛ እንቅስቃሴ ያካሄደ መሆኑን ቢደሰኩርም ከጠቅላላ ብሔራዊ ሀብት 16.6% የሆነው የኢንዱስትሪው እርሻ አሁንም በጣም ዝቅተኛ መሆኑ ይታወቃል።
ግብጽ በአባይ ግድብ የተነሳ ወያኔን ጥግ ለማስያዝና ከሌሎች ለመነጠል እንቅስቃሴዋን ማጧጧፏ ተነገረ። ከኡጋንዳና ደቡብ ሱዳን ጋር ጥብቅ ግንኙነት መሰረተች የተባለላት ግብጽ የደቡብ ሱዳኑ መሪ ሳልቫ ኪርን በመደገፍ አማጽያንን በአውሮፕላን መደብደቧ ተረጋግጧል። የደቡብ ሱዳን አማጽያን ይህ የግብጽ ድብደባ የአባይን ግድብ የሚመለከትና ጸረ ወያኔም እንቅስቃሴ ነው ሲሉ አጋልጠዋል። ወያኔ ከአካባቢ ሀገሮች ጋር ኢትዮጵያ ሊኖራት የሚገባውን ዝምድናና ግንኙነት አበላሽቶ ለአደጋ አጋልጧል ያሉ ክፍሎች ሀገሪቱን ከፋፍሎ የሀገር ጦር ተጠናክሮ እንዳይገኝ ማድረጉንም ገልጸዋል። ወያኔ ግብጽ በደቡብ ሱዳን በጦር አይሮፕላን ጣልቃ መግባቷን አንደምታውን ለመረዳትና ለመመዘን ትኩረት አልሰጠም በሚልም ታዛቢዎች አስጠንቅቀዋል።
ያለም የምግብና የርሻ ድርጅት ሰኞ ጥር 29 ቀን ባወጣው መግለጫ በደቡብና በደቡብ ምስራቅ የገባው ድርቅና ረሃብ እጅግ ከፍተኛ እንደሆነ ገልጾ ተጎጂውን ህብረተሰብ በመርዳት ላይ መሆኑን አስታውቋል። ድርጅቱ ድርቁ ከፍተኛ በመሆኑ በርካታ ዜጎች በአብዛኛው ሴቶችና ህጻናት ከቤት ንብረታቸው ተፈናቅለው በየመጠለያ ጣቢያዎች መሰብሰባቸውንና የከብቶች አስከሬን በየቦታው የሚታይ መሆኑን ገልጿል። በሚቀጥሉት ወራት የድርቁ መጠን እየጨመረ ስለሚሄድ ሁኔታው ከዚህ የበለጠ ሊባባስ እንደሚችልም ተጠቅሷል። የዓለም አቀፍ ድርጅቱ ለከብቶች መኖ በማቅረብና ከጥልቅ ጉድጓዶች ውሃ በማውጣት ስራ ላይ እንደሚሰማራም አብራርቷል።
የወያኔው ጠቅላይ ሚኒስትር ተብየው ባለፈው ሳምንት ውስጥ ከስር ከተፈቱ የቀድሞ የደርግ ባለስልጣኖች ጋር ያካሄደው ውይይት እያነጋገረ መሆኑን የዜና ምንጮች ገለጹ። የደርግ ባለስልጣኖች የወያኔው ጠቅላይ ሚኒስትር ለማነጋገር የፈለጉት ለራሳቸው ጉዳይ መሆኑ የተጠቀሰ ሲሆን በግንኙነቱ ወቅት ስለ ሀገራዊ የፖለቲካ ጉዳይ ተነስቶ ውይይት መካሄዱና ሐሳብ እንዲሰጡ መጠየቃቸው አገዛዙ በከፍተኛ ጭንቀት ውስጥ መግባቱን ያሳያል የሚሉ ወገኖች አልጠፉም። የደቡብ ሱዳን መንግስት አገሪቱ በተባበሩት መንግስታት ድርጅት የሞግዚት አስተዳደር እንድትተዳደር የቀረበውን ሐሳብ የሚቃወም መሆኑን ገልጿል። የፕሬዝዳንቱ ቃል አቀባይ በሰጡት መግለጫ ለነጻነቷ የታገልንላትና የሞትንላት ስለሆነች ከደቡብ ሱዳን ዜጎች ውጪ ማንም የውጭ ኃይል ሊያስተዳድራት አይችልም ብለዋል። በደቡብ ሱዳን ውስጥ በሚካሄደው የእርስ በርስ ጦርነት ምክንያት በተባበሩት መንግስታት ድርጅት የሚሰየም ቡድን አገሪቱን በበላይነት እንዲያስተዳድርና ሰላም ሊሰፍን ለአገሪቱ ዜጎች እንዲያስረክብ የሚል ሐሳብ ካለፈው ዓመት ሐምሌ ወር ጀምሮ ሲሰራጭ የነበረ ሲሆን በቅርቡ በከፍተኛ ደረጃ እየተገፋበት ይገኛል። አንዳንድ የፖለቲካ ሰዎች በአሁኑ ወቅት በደቡብ ሱዳን ላይ የተባበሩት መንግስታት ድርጅት የሞግዚት አስተዳደር መመስረት የማያስፈልግ መሆኑን ጠቅሰው በአገሪቱ ውስጥ ያለውን ሁኔታ ያባብሰዋል እንጂ ለችግሮቹ መፍትሄ አይሰጥም ይላሉ። የኡጋንዳ መንግስትም ሐሳቡ የአገሪቱን ሉዓላዊነት የሚጻረር መሆኑንና የጸጥታ ሁኔታ ይበልጥ የሚያደፈርሰው መሆኑን በመግለጽ ተቃውሞውን አሰምቷል።
በሶማሊያ ለፕሬዝዳንትነት የተካሄደው ምርጫ ረቡዕ የካቲት 1 ቀን መጠናቀቁ ታወቀ። ለመጨረሻው ዙር ካለፉት ተወዳዳሪዎች መካከል ከፍተኛውን ድምጽ በመያዝ ፋርማጆ የሚል ቅጽል ስም ያላቸው ሚስተር መሐመድ አብዱላሂ መሐመድ ተመርጠዋል። ሚስተር መሐመድ ቀደም ብሎ የሶማሊያ ጠቅላይ ሚኒስትር ሆነው ለአጭር ጊዜ ያገለገሉ ሲሆን በህዝቡ ዘንድ ተወዳጅነትና ተቀባይነት ያላቸው ናቸው። ምርጫውን ማሸነፋቸው ሲሰማ በተለያዩ የሶማሊያ ከተሞች በርካታ ህዝብ ወደ አደባባይ በመውጣትና ወደ ሰማይ በመተኮስ ደስታውን ገልጿል። የወያኔ አገዛዝ ከፍተኛ ወጪ በማውጣት ድጋፉን የሰጣቸው የቀድሞ ፕሬዝዳንት ድጋሚ ባለመመረጣቸው ኪሳራ የደረሰበት መሆኑን ጉዳዩን በቅርበት የሚከታተሉ ወገኖች ይገልጻሉ። የአሜሪካ ዜግነት ያላቸው ሚስተር መሐመድ ለምርጫው ከአሜሪካ የተመለሱት ባለፈው ዓመት ሲሆን የአካባቢው አገሮችን በተለይም የወያኔን ጫና ለመቋቋም ጥረት ያደርጋሉ ተብሎ ይጠበቃል።
የኬንያ መንግስት ከዚህ ቀደም የዳዳብ ስደተኞች ካምፕ እንዲዘጋ ወሰነው ውሳኔ አንድ የኬንያ ከፍተኛ ፍርድ ቤት የቀለበሰው መሆኑ ተነገረ። በአብዛኛው የሶማሌ ዜጎች የሆኑ 300 ሺህ የሚሆኑ ስደተኞችን የያዘው የዳዳብ ስደተኞች ካምፕ ተዘግቶ ስደተኞቹ ወደ አገራቸው እንዲመለሱ የኬንያ መንግስት ባለፈው ዓመት መወሰኑ የሚታወቅ ሲሆን ውሳኔውን ተግባራዊ ለማድረግ በዚህ ዓመት ግንቦት ወር ላይ ቀነ ቀጠሮ መሰጠቱ ይታወቃል። የኬንያ መንግስት ካምፑን ለመዝጋት የወሰነው ካምፑ የሽብር ተግባር የሚከናወንበት ቦታ የሆነ በመምጣቱ ለሀገሪቱ ጸጥታ አስጊ ሆኗል ከሚል ነው። የኬንያው ከፍተኛ ፍርድ ቤት ጉዳዩን ሰምቶ ካምፑን ለመዝጋት የተደረገውን ውሳኔ የቀለበሰ ሲሆን የኬንያ መንግስትም ለጠቅላይ ፍርድ ቤት ይግባኝ ያቀረበ መሆኑ ታውቋል።
ጀነራል ቶማስ ሷካ የሚባሉ የደቡብ ሱዳን ከፍተኛ የጦር መኮንን የሳልቫኪር መንግስት ዘረኛነትን እየራመደ ነው የሚል ምክንያት ሰጥተው ከሐላፊነታቸው በገዛ ፈቃዳቸው የለቀቁ መሆናቸውን ገልጸዋል። ጀነራል ሷካ በደቡብ ሱዳን ጦር ውስጥ የሎጂስቲክ ምክትል ጠቅላይ ኤታማዦር ሹም ሲሆኑ የኬር መንግስት የራሱን ጎሳ የበላይነት ለማስጠበቅ የሚሰራ በመሆኑ ከሌሎች ጎሳዎች ጥላቻን አጥፏል ብለዋል። የኢኳቶሪያል ግዛት ተወላጅ የሆኑት ጀነራል የኬር መንግስት ለዲንካ ጎሳ አድሎ የሚያደርግ ሲሆን በሌሎች አካባቢዎች የዲንካ ጎሳ አባላትን የበላይነት እንዲይዙ አድርጓል በማለት በተጨማሪ ከሰዋል። የመንግስቱ ቃል አቀባይ የጀነራሉ ከስራ መልቀቅ መንግስትን የማያሳስብ መሆኑን ቢገልጹም በደቡብ ሱዳን ውስጥ ያለውን ግጭትና ውጥረት ያባብሰዋል ተብሎ ተገምቷል። በናይጄሪያ አንድ የቀድሞ ባለስልጣን ህንጻ ውስጥ በፍተሻ 9.7 ቢሊዮን ዶላር እና 74000 እንግሊዝ ፓውንድ በጥሬ ገንዘብ የተገኘ መሆኑ ተነገረ። ገንዘቡ የተገኘው የናይጄሪያ የኢኮኖሚና የገንዘብ ወንጀሎችን የሚከታተለው ኮሚሽን በደረሰው ጥቆማ መሰረት በህንጻው ላይ ፍተሻ እንዲደረግ በመወሰኑ ነው። ገንዘቡ የተገኘባቸው ግለሰብ ዶክተር አንድሩ ያኩቡ የናይጄሪያን ብሔራዊ የነዳጅ ማምረቻ ተቋም ለሁለት ዓመት ያህል በዳይሬክተርነት ሲያስተዳድሩ የቆዩ መሆናቸው ይታወቃል። ግለሰቡ ገንዘቡ የሳቸው መሆኑን አምነው ስሙን ያልጠቀሱት ግለሰብ በስጦታ መልክ እንደሰጣቸው ገልጸዋል። የፍካሬ ዜና ዝግጅታችን በዚሁ ይተናቀቃል። ወንኒና ቁርጠኛነትን መድፍና ታንክ አይተካውም። ጆሮ አጥር የለውምና በየጊዜው መድረክ ከመያጣብቡ አስመሳዮች የማንሰማው ጉድ የለም። ታሪክን የሚጻረርና ህዝብን የሚያናንቅ ልፈፋ መስማት የተለመደ ሆኗል። ወያኔና ጭፍሮቹ ከስረ መሰረታቸው ታሪክን መካድና መከለስ ዓላማቸው በመሆኑ ነጋ ጠባቅነታቸውና ውሸታቸው ዘንቦብናል። ባለፉት 25 ዓመታትም ከዚያ ይመጡ ለማለት በሚያስቸግር ሁኔታ የፖለቲካ ሰርቫኪዎችና አዋቂ በሉን ባዎች ብቅ ብለውም ይመንገድ ያዋጣል፣ አዲስ ግኝት አምጥተናል፣ የቀድሞ ግንዛቤ ከሽፏል፣ የድሮ ስልት ዛሬ አይሰራም የሚሉንም ብቅ ብለው ውጅምብርን ሲነዙብን ከርመዋል። ያልተቀየረና አሁንም ሐቅና የሚሰራ ሆኖ ያለውን ሁሉ አይሰራም ውድቅ ነው በሚል ትግልን ማደናቀፍ ወይም አቅጣጫ ማሳት ጎጂ ነው። ከዚህ ቀደም አንድ የነቃ የመጠቀ የመሰለው ምሁር ስንት ደም የፈሰሰበትን ቆራጥ ትግል አውግዞና አራክሶ ከለጠላት ጋር መሞዳሞድን ብልጠት የሚል ስልጡን ፖለቲካ ሰበካን አሰምቶን ነበር። ይህ ሽንፈተኛና ተልካሻ አቋም ጊዜ ወስደንም ውድቅ መሆኑን አስረድተን አሸንፈነዋል። እጅ ለመስጠት መሰልጠን እንደማያስፈልግና ባንዳነት በልህነት ሳይሆን የሚወገዝ መሆኑን ማለት ነው። ሌሎች በርካታ ውድቅ አቋሞች ሲሰበኩ መታዘባችን አልቀረም። በቅርቡ በወያኔ አራጋቢነት አማራው መገንጠል እንዳለበት ተነግሮናል። ጉድ ይሰማ ጆሮ ነው። በዚህ ሀተታ ልናተኩርበት የፈለግነው ግን ወያኔን በትጥቅ ትግልና ሽምቅ ውጊያ ማሸነፍ አይቻልም፣ መድፍና ታንክ ያስፈልጋል የሚለውን ነው። መሰረታዊ ስህተትን የሚፈጽምና ህዝብን ትግል አቁሙ እንደ ወያኔ ከባድ መሳሪያ የላችሁምና የሚል የሽንፈተኛ አቋምና ለወያኔም የሚጠቅም የሚያገለግል ነው። አርበኞቻችን ይህን አቋም አምነውበት በነበረ ታንክና መድፍ መርዝ የሚረጭንም አውሮፕላን ያለውን ወራሪ ጣሊያን በጦርና ጎራዴ በምንሽርና መውዜር ባልገጠሙትም ነበር። በጎራዴ የጠላትን አንገት ቀልተው ታንክም ባልማረኩ ነበር። ወደ ታሪክ እስቲ መለስን በል። በከባድ መሳሪያ ገና ከመጀመሪያው የሚፋለሙ መንግስታት ናቸው፣ አቅሙና ትጥቁ አላቸውና። እነዚህን የገዘፉ ጠላቶች ሊያሰጉድ የሚነሳ ህዝብ ግን ባለው አቅምና መሳሪያ ነው የሚገጥማቸው። መትረየስና መድፍ፣ ታንክና አውሮፕላን ያለውን ጠላት ህዝብ ባለው መሳሪያ ጦርና ጎራዴ ሳይቀር ይታገለዋል። ደሙን አፍርሶ መሳሪያ ይማርካል፣ ትጥቁን ያጠናክራል ማለት ነው። የቻይናን ሽምቅ ተዋጊዎች ያደራጀውን ፓርቲ የመራው ማኦ ዜዶንግ ለምሳሌ በወታደራዊ ጉዳይ ጽሑፎች ውስጥ የኢትዮጵያን አርበኞች ትግል አንስቶ አድናቆቱንና አርአያነቱንም አቅርቦት ነበር። የነበረው ምክር አርበኞቹ የግፍጫ ጦርነትን ትተው የሽምቅ ደፈጣንና ውጊያ ስልት ቢከተሉ የሚከፈለው ዋጋ ይቀንሳል የሚል ነበር። ቪየትናም፣ ላኦስና ካምቦዲያ ፈረንሳይና አሜሪካን ድል ያደረጉት በሽምቅ ውጊያ በመጠናከር ነው። የኢራኑን ሻህ፣ የግብፁን ሙባረክ፣ የኩባውን ባቲስታ፣ እንግሊዝን በኬንያ፣ ፈረንሳይን በአልጄሪያ ወዘተ ህዝብ ድል አድራጊ የሆነው ጠላትን ሲገጥም ታንክና መድፍ ይዞ ሳይሆን በሽምቅ ውጊያ በቆራጥነትና ጽናት ራሱን ሊያጠናክር በመቻሉ ነው። ወሳኙ የትጥቅ አይነት ሳይሆን ትግልን በስልት ማፋፋምና ህዝብን በስፋት በጠላት ላይ ማስነሳቱ ነው። የኛዎቹ የሚገርሙት እስከ አፍንጫው የታጠቀን ባለከባድ መሳሪያ ጠላት ማሸነፍ አይቻልም ብለው ለወያኔ የሚበጅ ሽንፈተኛነትን ሲሰብኩ፣ በትግል ሜዳ ጠላትን በቅድሚያ እንኳ በሽምቅ ውጊያ ያልተፈተሹ ሆነው ነው። ምንም ትግል ሳያካሂዱ በድንገት ሽንፈትን አቅፈው ጠላት ከባድ መሳሪያ ያለውና አንችለውም ብሎ መዘረር በጣም የሚያሳፍርና ይህን አቀንቃኞችንም በጣም የሚያስገምታቸውና ለስላቅም የሚዳርጋቸው ነው። ለመሆኑ ደርግ ላይ ስንት ድል የህዝብ ሰራዊት ሲቀዳጅ፣ ስንቱን መሬት ነጻ ሲያወጣ በታንክና ከባድ መድፍ ታጥቆ ነበር? የፈሪዱላ ብዙ ነው፣ ግን አንዱም አይሰነዘርም ብንላቸው ትክክል ነው። ኢትዮጵያ ባሁን ወቅት ብረታን ስቶ ትግል ጀምሯል። ይህ በጎንደር በተለይ እያየነው ነው። በጎንደር በጎጃም ወዘተ የወያኔ ቀንደኛ ካድሬዎች ቀጣታቸውን አግኝተዋል። ይሄም የሚቀጥል ነው። ትጥቅ ከተባለም ዜጎች ክላሽንም መትረየስም ቦምብም አላቸው። ዋናው ግን እንብኝ ብለው መነሳታቸውና በወረቀት ሳይሆን በትግሉ ሜዳ ወያኔን መግጠማቸውና መለበለባቸው ነው። ከባድ መሳሪያ የለንምና ወያኔን መዋጋት አንችልም አይቻልም ማለት ግን የጦርነት ስልትን ማወቅ ሳይሆን መረን የለቀቀ ፍርሃትን ማስተናገድና የዘንድሮ ፍቅር ሳይጀምሩት ያልቃል እንደተባለው አንዲትም ጥይት ሳይተኮስ እጅ ሰጥቶ ሽንፈትን መቀበል ይሆናል። ያድዋን የአምስቱን ዓመት መራራት ትግል ያገርና ያለምን ተመክሮ ሁሉ የሚጻረር ነው። የዚህ የሽንፈት መስመር አራጋቢዎች ጊዜን ተገን አድርገው ድሮ ድሮ ነው ዛሬ ግን ዛሬ ነው ጠላት ደርጅቷል ተራቋል በአውቶማቲክ ጠመንጃ አይሸነፍም ሊሉ መቃጣታቸው ስለማይቀር ከቶም የማይቀየረው ሐቅ ጠላት የሚቸነፈው በኃይል በመራራት ትግል መሆኑን ልንነግራቸው ይገባል ማለት ነው። የሶፋ ላይ አሸማቂዎች ከድል ጋር አይገናኙም። መታገልና መድማት ያስፈልጋል ማለት ነው። በዘመናችን ብቻ ሳይሆን በቅርቡም ያየነውና እያየነው ያለው ሐቅ ታንክና መድፍ ሳይዙ መታገልና አልፎም የሚፈለገውን መማረክም ድልን መቀዳጀትም እንደሚቻል ነው። በትጥቅ ትግል ተሰማራው የሚል ቡድን ያውም ጠላትን ወዳጅ ብሎ በጠላትም እየተረዳ ወጡ ሳይወጠወጥ እንዲሉ ጥይትም ሳይተኩስ ከወረቀት መግለጫ ውጭ ሽንፈትን ማወጁና መቀበሉ ያሳዝናል። አልፎም እየታገለ ያለውን ህዝብ ወያኔን አትችለውም ብሎ ተስፋ ለማስቆረጥ መለፈፉም ከህዝብ ጎራ ያወጣዋል ማለትም እንችላለን። ጃኖራ፣ ጃናሞራ፣ ደረስጌ፣ ጠገዴ፣ ወልቃይት፣ አርማጭሆ፣ ቋራ ወዘተ ተወላጆች ሁሉ እጅንስጥን የሚያስተናግዱ አይደሉም። ባላቸው አቅምና መሳሪያ ወያኔን ይጠብሳሉ እንጂ። ይህ ነው ትክክለኛው መንገድ። በጋራ ወያኔ ላይ አምሮ መነሳት ትግልን መቀጠል። ቀደም እንዳቀረብነው ወኔና ጽናት በስልት መታጀቡ ደግሞ ሳይታለም የተፈታ ጉዳይ ነው። የወያኔን ስልት በቅድሚያ አውቆ የሽምቅ ውጊያ ስልትን በመጠቀም የወያኔን ስስ ብልቱን አውቆ ማጥቃት ያስፈልጋል። በሽምቅ ውጊያ ሚዛኑ ለጠላት ሲደፋ ማፈግፈግ የፍራት ሽሽት ሳይሆን ትክክለኛ ስልት ነው። ደፈጣ በማታ ጥቃት ነጥሎ የወያኔን ኃይል ማውደም፣ ሽብር መንዛት፣ ህብረተሰቡን በትግሉ ማሳተፍ ወዘተ ነው እንጂ መንገዱ መድፍና ታንክ የለንምና ብሎ በአፍጢ መደፋት አይደለም። እውነቱ ተነግሮ ባላለቀበት አገር ለምንስ ይዋሻል እንደተባለው ሁሉ ትጥቅ ትግሉ ተጀምሮ ገና ሳይደራና ሳይሟሟቅ ለዘረኛ ቡድን መንበርከክን አንችላቸውም ምን መለፈፍ አሳፋሪ ነው። አሁንም ቢሆን በየቦታው ብረት አንስተው ጠላታቸውን የሚታገሉ ህዝቦች መድፍና ታንክ የለንምና ለጠላት እንገዛ ያሉ አይደሉም። ታዲያ ኢትዮጵያ ምን አድርጋ ነው ሽንፈትን አቀንቃኝ ጉዶች እንዲየፈሉባት? ራስክን ወቅ ጠላትህን ወቅ። መቶ ጊዜ ብትዋጋ መቶ ጊዜ ታሸንፋለህ ተባለ እንጂ ጠላት መድፍና ታንክ አለው ብለህ ፈርጥጥ ያለ የጦር መሪና አዋቂ የለም ብንል አንሳሳትም። የወያኔን ኃይል ሚዛን ማወቅና ምን ጊዜም ቢሆን ከህዝብ ኃይል የሚያይል ሊሆን እንደማይችል መገንዘብ ያስፈልጋል። የወያኔ ኃይል ከህዝብ ህብረት ሊጠነክር ከቶም አይችልም። ስለዚህ ህዝብ ደካማ ነው የሚሉ ክፍሎች ከባድ ስህተትን እየፈጸሙ ናቸው። የህዝብ ትግልን አዳካሚ ሳይሆን አጠናካሪ እርምጃዎች ለመውሰድ መጣር ይጠበቅባቸዋል እንጂ የህዝብን ትግል ይሁነኝ ብለው እያዳከሙ ኡኡ ወያኔ ታንካለው አይበገርም ጩኸት ከንቱነት ነው። ስልቱና አቅሙ ካጠረ ደግሞ ይህን ለሚችሉትና ለወያኔ ለማይበገሩት ቦታውን መልቀቅና ምሩን ማለቱ የተሻለ ምርጫ ይሆናል። ከኛም በላይ ታጋይ ታዋጊ ለአፈር በሚል ባዶ እብሪት መውገርገርን ትቶ ግንባራቸውን ለማያጥፉት ታንክን በጎራዴ ለተጋፈጡት ጀግኖች ሐቀኛ ልጆች መድረኩን ሜዳውን መልቀቅ የሚመከርም ይሆናል። የራስ ሞራል ድቀትን፣ ወኔ ጭራሽ መጥፋትን፣ ጽናት ማጣትን፣ ብርክን ማሸነፍ አለመቻልን ወደ ህዝብ ለማጋባት ደፋቀናው ለወያኔ ቢጠቅም እንጂ ማንንም አያታልልም። ከቀበሮ ጉድጓድ ብቅ ማለቱ ሳይሆን በዚያም መግባቱ ያቃተውን ያፍጦረኛ አገራችን አትፈልግም። የሚወናበዱ ቢኖሩም አውቀው ትግልን ለመጉዳት ሽንፈትን የሚያስተናግዱ ቢኖሩም አቀኛ ኢትዮጵያ ልጆች ጣራት ቃታስ ኪስብ የሚጠብቁ አይደሉም። የሩቁን እንተውና የቅርቡም የህዝብ ትግል ወያኔን ወደ ውድቀቱ እንደሚወስድ ግልጽ ሆኖ እየታየ ነው። ታዲያ ታንክ መድፍ ካልያዝን ወያኔ አይበገርም ምን አመጣው? ታንክና መድፍ ቢገኝም እኮ ደፍሮ ተኳሽ ተዋጊ ያስፈልጋል። የችግሩን ብርት ይህ ነው። እስቲ ወኔና ቁርጠኝነት ይቅደም፣ ሽንፈት ሰበካውም ያክትም። ድል እየታገለ ላለው ጀግናው የኢትዮጵያ ህዝብ፣ ሽንፈት ለወያኔና ጭፍሮቹ ኢትዮጵያዊነት ጀግንነት ነው።
እኔና ሀበሽኛ ሀበሽኛ አታልቅ ይሱልኛል ላይኔ በንባ ተሞልቶ፣ አትዘን ይሉኛል ልቤ ባዘን ቆስሎ፣ ዝም በል ይሉኛል ዝም ማለት አፍኖኝ፣ አርፈ ኑር ምክራቸው መኖሩን ይንገር። አብድሃል አብድሃል ይሉኛል ጤና የሆንኩትን፣ ታማሃል ይሉኛል ደሜ ደዌ የማላውቀውን፣ አርፈ ኑር ይሉኛል ቀንበር ጭነውብኝ፣ መግቢያ መውጫ በሩን ሁሉን ዘግተውብኝ፣ ተው ንቃ ይሉኛል ንቃቱ እያመሰኝ፣ ሰው ሁሉን ስላቸው ቀልዱን ተው እያሉኝ፣ መኖር መደሰቱ ሰሞን ነፍገ ውጣልን ይሉኛል በራቸውን ዘግተው፣ አጨብጭ ብሉኛል እጄን ሁሉ ቆርጠው፣ ስትስቅን ያሉ እምባዬን አፍሰው፣ የሚያመሰግኑት ሁሉም የሞተን ሰው። ወይ አኔ ወይ አኔ የምድር ጋኔ በሰማይ ኩነኔ፣ ጊዜ ጊዜ አግኝቶ ይቀልዳል በእኛ ሀበሽኛ።
ሀበሻ
ሀ ብለን ስንጀምር ፐ እየደፋብን፣ ኑሮን ሳናጣጥም ሞት እየመጣብን፣ ተለወጠ ስንል መጪው ያው የሚነግስ፣ ትላንትን አቀፍነው ነገን እንዳይመልስ፣ ያላንዳች ማዝያ ወይንም ያላንዳች አንቀልባ፣ ጭነን በትከሻ አዝለንም በጀርባ፣ ከመስቀል አደባባይ በአራቱም ማዕዘን አልቀረን ዘንባባ ሰንደቅ አውለብልበን፣ ጉሮራችን ደንቆ ደርቆ ድምፃችን እስኪዘጋ፣ እሪ አቃቂ ዘራፍ እያልንም አይሎጋ፣ የዛን የጥቁር ሕዝብ ቁንጮና ሳዱላ፣ የዛን እስር ያልበገሮ ረሃብ ወፌላላ፣ ስሙን ነጥቀን ወስደን ላፋችን ሳይከብደን ብለን ጠርተናቸው ቢባይኛ ማንዴላ፣ ታግለው የሚያታግሉ መስለው እየታዩን ዶሮ ሳይጮሸሹ አሳልፈው ሰጡን። ሀበሽኛ
ሀበሻ
የሕዝቡ ትኩስ ደም እየታየ ጭሱ፣ በእኛ ላይ ተሻግረው በተራ ሊነግሱ፣ እወይነ ጲላጦስ እወይነ ጴጥሮስ ዳግማ ይሁዳ፣ ያልሞተው ትግላችን ይኸው ያሳየናል ከሃዲና ባንዳ። አሻፈረኝ ባዩ ሲወርድ ሲዋረድ፣ እነሱ በድፍረት በወያኔ ገመድ ተጌት ተጎትተው ሄዱ እንደ ጭነት ጌኛ፣ እኒህ ማፈሪያዎች እወይ አበሽኛ
አበሽኛ።
ጥጋበኛ ዱቄት ከንፋስ ይጣላል፣ ልቡ ያበጠሙ አርካ ምሳር ይጋብዛል፣ ችኩል አደንጓሬን ሳይበሉት ወዲያማል፣ የዘንድሮም ፍቅር ሳይጀምሩት ያልቃል፣ ያበደም አበሻ ወያኔን ያፈቅራል። ሁለት አይኑ ጠፍቶ ማየት ያቃተውን እውር ነው ይሉታል እሱ ያላጠፋውን፣ ሁለት አይኑ ደህና ማየት ያልቻለውን እውር እንደ ማለት አይን አለኝ አለ። ወያኔም ከሌላው በጣም የሚለየው ትልቅ ክብ የሆነ ድፍን ራስ አለው አዙሮ የሚያይበት አንገት የጎደለው፣ ፋሽስትን ያስናቀ እያለ የሚጠሩት እርጉዝ አንቆ ገድሎ ወዳው የሚሸልት፣ ጥሩ ባለሙያ ሰብሮ በጠጋገን ድርቶ መለጠፍ፣ በራሱ መልክ መቅረጽ በአምሳያው መቀፍቀፍ፣ በአስራ አምስት ዓመቱ ሊከበር ልደቱ፣ በቡሽ ጫማ ያሰራ ነጭ ከረባቱ፣ ብዙ አጋሰስ ያለው ሸክም ወዳድ ገኛ፣ የቀትር ለእባብ የሌሊት መጋኛ፣ ፍጹም ልዩ ፍጡር ወይ አኔ ጉደኛ
ሀበሽኛ
ሀበሽኛ። እናትና አባቶች ተማሪዎች ሲመጡ ወያኔን ደግፈው ሻምፓኝ ከፈቱ። የሰባት ዓመቱ በጥይት ሲፈርስ እየተቃቀፉ ያቀለጡ ድግስ። ሀገር ስትፈራርስ ሕዝባችን ሲደማ በየአደባባዩ ጩኸት ስናሰማ፣ እንባ እስኪወጣቸው በጣም የሳቁብን፣ ወጥረው የቃሙ የተሳለቁብን፣ በየቤታቸው ውስጥ ሞት የፈረዱብን። ጩኸን ስንጣራ ለዝን ማቅረቢያውን ወይንም የደም ካሳ በፖስታ አሽገው ቢልኩልን አምሳ፣ ያንን ደም ረጋግጠን ጠቅጥቀን ያን ሬሳ ምንም አላፈርን ምንም አላዘንን፣ ከፍ ዝቅ ብለን ደፍረን ተቀበልን። አብረን በላን ጠጣን ቃምን ቀመቀምን፣ እርመ በሎችኛ እወይ አበሽኛ
አበሽኛ
አበሽኛ።
እውነት ላይ ሰረስ ቅጥፈት ቀን ተቀን በሀገራችን በኢትዮጵያ ላይ ይህ ነው የማይባል በደልና ጉዳት ያደረሱ ኃይሎችና ቡድኖችን፣ ግለሰቦችና ባዕዳንን የምንረሳ ሳይሆን ከትውልድ ወደ ትውልድ ጸያፍ ታሪካቸውን እያስተላለፍን እንዳይረሱ የምናደርጋቸው ናቸው። በጣሊያን ጊዜ የነበሩ ባንዶችን አጼው ቢያቅፏቸውም ባንዳነታቸውን ሊፈቁላቸው አልቻሉም። በአንጻሩ አርበኞቹ እነሆ እስከ ዛሬ ይሞገሳሉ፣ ጀግንነታቸው ይወሳል፣ ይዘከራሉ። የደርግ መንጋ ወንጀሉን ደብቆና ከወያኔ ጋር ተባብሮ አዲስ ታሪክ ሊጽፍ ቢቃጣም የከረፋ ታሪኩ ከትውልድ ሊደበቅ እንዳልቻለ ሁላችንም ምስክር ነን። እንዳይረሳም እንዳይሸፈንም የምንታገለው ነው። ሐሰተኛው ወያኔ ቁንጮ ዋሾ ስብሐት ነጋ ነጋ ጠባ የሚዋሻውንም በማጋለጥ ምንኛ ወያኔ አገር እንደጎዳና ሕዝብን እንደፈጀ እየፈጀም እንዳለ ስናጋለጥ ቆይተናል። ባለፈው ሰሞን የሻቢያው መሪ ኢሳያስ አፈወርቂ ኢትዮጵያ ላይ ያደረሰውንና እያደረሰ ያለውንም ጥቃት በሌላ መንገድ ሊያቀርብ በአደባባይ ሞክሯል። ከወያኔ የተለየው ነኝ በማለት ወያኔ በብሔረሰብ ደረጃ ኢትዮጵያን ከፋፍሎ ክልል በሚል ሲያዋቅር ይህ እርምጃ ኢትዮጵያን ያፈርሳል ብዬ ተቃውሚያቸው አያገባህም ተባልኩ። እነሆም አገሪቷ በጎሳ ጦርነት ልትፈርስ ነው ሲል ተደምጧል። ሕዝባችን አሁን የሚያካሄደው ትግል የጎሳና የጎጥ ሳይሆን የኢትዮጵያና የኢትዮጵያዊነት መሆኑንም ዛሬም ሊክድ እየሞከረ መሆኑን በዚሁ ራሱን አጋልጧል። ኢታይንስቲ በ1983 ዓመተ ምህረት ወያኔን አጅቦ አዲስ አበባ የገባውን የሻቢያ ጦር የመራው ኢሳያስ ለኢትዮጵያ አዝኖና ተቆርቆሮ ከወያኔ ሲጣላና ሲከራከር፣ ተጨፈኑ ላሞኛችሁ መነር ነቆ መጭ ሲል ነው ጉዳዩ። ለመሆኑ የግንጠላና የጥበትን አባዜ ማን ነው ሲያሰራጭ ከረመው? ማንስ ከሃዲዎችን ሰብስቦ ህወሓት የሚባል ጉድ በናቅፋ መስርቶ ወደ ደደቢት አስገባ? ማን ከወያኔ ጋር ሆኖ ኢህአፓን ወቅቶ ከትግራይ ለማስወጣት ተረባረበ? ኤርትራ የኢትዮጵያ ቅኝ ግዛት ናት አላላችሁም በሚል ማንስ ኢህአፓን ጠምዶ በጠላትነት ፈርጆ አጠቃ? ማን ነው እነ ሌንጮ ለታ የደርግ ሎሌዎች ሲሰደዱ ከሞቃዲሾና ከሱዳን ሰብስቦ እንደገና ኦነግ የሚልን ቡድን ነፍስ ዘርቶ ያስተማራ? በወያኔና በእነዚህ ጉዶች መሐልስ ህብረትን ማን ፈጠረ? ስንቀጥል ደግሞ ማን ነው ኦነግን ከደማዚን ሱዳን እጁን ይዞ ወደ አሶሳ አዝልቆ አማሮችን፣ አብዛኛው የጎጃም ተወላጆችን በግፍ የፈጀውና ያስፈጀው? ሻቢያ ነው። ይህን ወንጀል በጀብድ ደረጃ ወስዶም ኦነግን የመራውና ያጀበው የሻቢያ መኮንን በሰፊው በመጽሔትና በሬዲዮ ከአስመራ የገለጸውንም አዳምጠናል። ፍትህ ያጣ የአማራ ደም እስከ ዛሬ ይጮኻልና ሻቢያም ኦነግም ሌላ ቢለፍፉ የሚረሳ አይሆንም። ሻቢያ ግንጠላን በወያኔ ድጋፍ አካሂዶ ነፃ ነኝ ካለስ በኋላ ምን ሠራ? በጸረ ኢትዮጵያዊነቱ ቀጠለ ወይስ ታርቆና ታርሞ አገራችንን የሚጠቅም ሥራ ሲሠራ ታየ? የዚህ መልሱ ለማንም ድብቅ አይደለም። ኢትዮጵያዊ የሆኑ እንቅስቃሴዎች የተሰማሩበትን ጸረ ወያኔ ትግል ማደናቀፉን ቀጠለ። በወያኔ ተባባሪነት በአዲስ አበባ ለኢትዮጵያ ያደረው ያላቸውን ኤርትራውያን ገደለ ወደ አስመራም አፍኖ ወሰደ። ኦነግና ወያኔን አግባብቶ የዘር ክፍፍሉ ስርዓት እንዲደረጅ ጣረ። ለኢትዮጵያ የመቶ ዓመት የቤት ሥራ ሰጠናት ብሎ ደነፋ። መለስ ከኦነጎች ጋር ሲጋጭም የሻቢያ ተወካይና የዛሬ ተቃዋሚ ኃይሌ መርቆሪዮስ ለንጮለታና ዲማነጎን ወስዶ ከመለስ ዜናዊ አሰነባበተ። ግለሰቦቹም ከመለስ ጋር ያዞምባ ተረጫጭተው በብዙ ሺህ የሚቆጠሩትን አባሎቻቸውን በነስያ አብርሃ አስይዘው ፈረጠጡ። እነሆ ዛሬም እነዚህ ግለሰቦች ከወያኔ ጋር ሊተቃቀፉ ደፋ ቀና እያሉ ናቸው። ሻቢያ ራሳቸውን የአርበኞች ግንባር ያሉትን ቀይዶና ነጥሎ አስቀምጦ ሌሎቹን ብሔረተኞች ግን ሙሉ ትብብር መስጠቱን የምናቀው ነው። ግን አልሆነለትም። የኢትዮጵያ ድርጅቶች ህብረት ጥረትንም ራሳቸውን ቅንጅት ብለው በአሜሪካ በነበሩ ዛሬ ከትግሉ መድረክ ከራቁ ጅል ፖለቲከኞች ጋር ሆኖ ገንጣዮች የበላይነት የሚይዙበትን ትብብር ለዲሞክራሲ የሚባለውን ራሱን እንኳ ኢትዮጵያ ማለትን ያልደፈረ ስብስብ መሰረተ። በቦታው የተገኘው የኢሳያስ ዋና አማካሪ ግለሰብ መሆኑም የተጋለጠ ነው። ትብብር ለዲሞክራሲ ማንም ከውጭ ሳይነካው በራሱ ፈራረሰ። ነጻ ድርጅት ሆነው ሊንቀሳቀሱ የሞከሩትን የአርበኞች ግንባር በጥብቅ ቁጥጥር አስገብቶ አማራና አፈንጋጭ ያላቸውንና ቀድሞ የኢሃፓ አባል የነበረውን ጌታቸው ተስፋዬን አስሮና ደብድቦ ገደለ። እነ ኮሎኔል ታደሰንም ደብዛቸውን አጠፋ። የአርበኞች ግንባር ገደለው ማለትም ይቻላል። በአንድ በኩል የኦሮሞ ግንባርን አንጃ ባንጃ ቢያደርገውም በሌላ በኩል ደግሞ በኢትዮጵያዊነት ህብረት ሊፈጠር እንዳይችል ምንም አባልና ሚዛን የሌላቸውን ቡድኖች በጎጥ ደረጃ አሰማራ። ሲዳማ፣ ቤኒሻንጉል፣ የአማራ እንቅስቃሴ፣ የኦሮሞ ይህያ፣ የኦጋዴን፣ የአፋር በሚል ሰነጣጥቆ አቆመ። አንዳቸውም በወያኔ ላይ ይህ ነው የሚባል ጥቃት እንዳያደርሱም ዘይዶ ተከላከለ። ወያኔ በበኩሉ አዲስ አበባና ትግራይ ያሰፈራቸውን የሻዕቢያ ተቃዋሚዎች ከፋፍሎና አቅም ነስቶ እስካሁን አቆይቶለታል። የሁለቱ ኃይሎች ውስጣዊና ዘላቂ መጠቃቀም መለስተኛ ግጭታቸው የሚያልፍ መሆኑን ያልተረዳ የለም። ሻዕቢያ በቀጣይነት የሰራው ካለ ኢትዮጵያ ያሉ አገር ወዳድ ኃይሎችን ማዳከምና የራሱን ቅጥረኞች አሊያም ጸረ ኢትዮጵያ ኃይሎች መኮልኮል ነው። ሻዕቢያ የወያኔን ጸረ አማራነት በሰፊው የሚጋራ ለመሆኑ ክርክር የሚጠይቅ አይደለም። አንዳንድ ጥራዝ ነጠቆች ግንጠላና ጥበትን ሲታገል ስንት መከራና ፍዳ ያየውን ኢሃፓን ከሻዕቢያ ሊያቆራኙት የቅጥፈት ታሪክ ቢጎነጉኑም ሻዕቢያና ድርጅቱ አተካራ የተያያዙት ገና ከመጀመሪያው። ድርጅቱ ሻዕቢያ የጠየቀውን የቅኝ ግዛትነት ስያሜ አልቀበልምና ኢታሪካዊ ነው በማለቱ ነው። ከ300 ገጽ በላይ መጽሐፍ ጽፎ የሻዕቢያን አቋም የደገፈው መለስ ዜናዊ እንጂ ኢሃፓ አልነበረም። ገና ከመነሻው ሻዕቢያም ድርጅቱን በአማራ ትምክተኝነት ፈርጆ ከወያኔ ጋር በማበር አጥቅቶታል። በ1983 ወያኔ ለስልጣን የደረሰውም ኢሃፓን ከሱዳንና ሻዕቢያ ጋር ተስማምቶና አጥቅቶ መሆኑን የሚረሳ የለም። ዛሬስ ቢሆን ሻዕቢያ ሐቀኛ የኢትዮጵያ ድርጅቶችን እየረዳ ነው ወይስ ለማደናቀፍ በየፈርጁ እየጣረ? በጎንደር ብረት ያነሳውንም ዜጋ በቁጥጥሩ ለማስገባት በሰርጎ ገብ ሞክሮ በቃፍቲያው ውድቀት እንደታየው አልከሸፈበትም? ሻዕቢያ ለኢትዮጵያና ሕዝቧ ያለውን ጥላቻ አዘል አቋም ትቶ በወዳጅነትና በቀና መንፈስ ሊተካ ቢጥር ዛሬ ችግር የሆኑት ጉዳዮች፣ ቁርሾዎች ሁሉ ሊወገዱ እንደሚችሉ ግልጽ ነው። የኢትዮጵያ ሕዝብ ወይም እነሱ ማለት እንደሚቀናቸው አማራው ሕዝብ የኤርትራን ሕዝብ ሊያጠፋ የሚፈልግ አይደለም። እንዲያውም አንድ ነን ለምን እንለያይ ባይ ነው። የልዩነትና የጥላቻን ከበሮ ሲደልቁ የባቹትና አሁንም የሚጎስሙት እነ ሻዕቢያና ጭፍሮቹ ናቸው። ለዚህ ነው ኢሳያስ ለኢትዮጵያ አዛኝ ቅቤ አንጓች ሊሆን ሲቃጣ ሊዋጥልን ያልቻለው። ያኔ በ83 በነበረው የኃይል አሰላለፍ ኢትዮጵያን ገነጣጥሎ ማዳከምና ኤርትራን መጥቀም የወያኔም የሻዕቢያም እቅድ ነበር። በነበረው የኃይል አሰላለፍ ደግሞ ኢሳያስ የተቃወመውን መልስ ደፍሮ በስራ የማዋል አቅምም ፍላጎትም እንዳልነበረው እናውቃለን። ታሪካቸውን መደበቅ የሚገደዱ ክፍሎች ታሪካቸው መጥፎ መሆኑን ተገንዝበዋል ማለት ነው። ከዚህ የሚገኝ ብዙ እርጋታ የለም። የሰሩትን ስህተት ያደረሱትን ጉዳት ማመን መቀበላቸውና ይቅርታ መጠየቃቸው ነው ዋናው ቁም ነገር። የደርጉ ወንጀለኛ ሻለቆችና ኮሎኔሎች ታሪካቸውን ክደውና ሰለባቸውን በድፍረት ከሰው የጻፉትንና የለፈፉትን አንበናል ሰምተናል። ለመገናኛ ብዙሃንና ወያኔ ፈቅዶ ደግፎ በሚያሳትምላቸው መጽሐፍ አማካይነት የሐሰት ታሪክ ሲለፈፉ ታዝበናል። ታሪክን መደበቅ እና ማጣመም የተገደዱት ስራቸውንና ሚናቸውን በሰፊው በተገቢው ስላጋለጥንላቸው ነውና ምስጋና ይገባናል ብንል ጉራ አይሆንም። በዚህ በታሪክ ክለሳ የተሰማሩት ሁሉ ካልተጋለጡ ራሳቸውን ጻድቅና ህዝባዊ አድርገው ሊቀርቡና ዳግም ደግሞ የህዝብን ትግል ሊሻጥሩ ያደናቀፉ መጣራቸው የሚጠበቅ ነውና ለሐቅና ለእውነቱ ዘብ መቆም አስፈላጊ ነው። በውጭ ሀገር ያለው ዜጋ በፖለቲካ ደላሎችና ነጋዴዎች ስንቴ ተደናግሮ ከገንዘቡ እንደተለያየና ያስመሳዮች ደጋፊ ሆኖ ከርሞ ለቀቢጠ ተስፋ እንደተዳረገ ስናይ ማጋለጥ ማስጠንቀቅ ምን ያህል አስፈላጊና አንገብጋቢ ሆኖ እንዳለ እንረዳለን። የሻቢያው መሪ ከወያኔ ተጻረሪ ለኢትዮጵያ ህልውና ቆም የነበር ብሎ በይፋ በአደባባይ እስከ መዋሸት ከደረሰ ሌሎች አደብ ሊገዙ የሚጠበቅ አይሆንም። ታሪክን መከላከል ያስፈልገናል ግዳጃችን ነው ማለት ነው። ለወያኔ የተጎነበሱ ማፈሪያዎች ሁሉ ለሀገር የቆሙ መስለው ህዝብን እንዳደናገሩ ማለት ነው። ስንቱን ድርጅት የከፋፈሉና ለውድቀት ሊዳርጉም የጣሩ ከሃዲዎች ገልበጥ ብለው የህብረትና የአገር ዋና ጠበቃንን ብለው ውድቀትን እንዳያሰፍኑ። ለዚህ ሁሉ ጫና ለመስጠት እንጂ የሻቢያን አሉታዊ ጸረ ኢትዮጵያ ስምሪትና ድርጊት የረሳ ኢትዮጵያዊ አለ ብለን አናስብም። ወያኔም ያው ሻቢያም ያው የማይለወጡ ጸረ ኢትዮጵያ ኃይሎች። ወያኔ ተሻሽሏልና ዓለምንም ቅድመ ሁኔታ አብረነው ተደራድረን እንሰለፍ የሚሉትን የይፋና የድብቅ ወያኔዎች የምንላቸው አለምክንያት አይደለም። ሻቢያ የኢትዮጵያ ህዝብ ጠበቃና ወዳጅ ነው ለሚሉትም ማለትም የኢሳይያስን ሐሰትና መመጻደቅን የሚያስተጋቡትንም ከአገር ወዳድነት ሐዲድ መውጣታቸውን ሳናሳስባቸው አልፈን አናውቅም። በኢትዮጵያና አንድነቷ ላይ ምንም ድርድር የለም። ጎጠኝነትና ጠባብ ብሔረተኝነት የኢትዮጵያ ጸር ነው። ድል ለኢትዮጵያ ህዝብ ኢትዮጵያዊ ትግል። በእናት ላይ ሞግዚት ከዘለዳው። ኑሮን የሚጠላ ኑሮውን ይገፋል፣ ሞትን የሚጠላ ሞትን ይደግፋል። ፍቅር በራሱ ኃይል መውደድን ሲወደው፣ ጥላቻን ከጎኑ በእጁ ጨብጦ ነው። መውደድ ጨክኖበት ገፍትሮ ሲጥለው፣ አፍቃሪ ይሆናል ፍቅር ለሚጠላው። ያፈቀረን ንቆ የጠላን የሚያፈቅር፣ እንደ ፍቅር ድንፈፍ ከቶ የለም ባገር። የማያገኘውን ሲከጅለው ኖሮ፣ ያገኘውን ጠልቶ ካጠገቡ አኑሮ፣ ይናውዛል አይኑ ያያል ተንሸዋሮ። ይመጣልና አዲሱ ፍቅር ፍቅር ባይ ዘመን ያጅነውና ያለፈን ሳይይ ታሪክን ሳይሰማ ሁኔታን ሳይያጤን ዳግም እንደገና ይላል እኔን እኔን ያፈቀሩት ሲገድል እንዳለው ገሞራው ርግጥ ነው መሞቱ ሰካራም ባልኮሉ ወዶት ፉት ባለው ገንዘብ የወደደ ከነፍሱ አስበልጦ ባይኑ እንደዞረበት ይሞታል አንጋጦ ለጥቃት የማይቆም የማይጎፈን ነው ቢኖርም ቢሞትም ድንጋይ ሸክም ቻይ ነው ተጨማሪ ሚሻ በእናት ላይ ሞግዚት ሳይገባው ይሞታል የሰው ሰውነት ቻዩ ከዘለዳው መቁረጥ መቆራረጥ ራበኝ ማለቱ መላ ዘዴ ሆኗል ለሆዴ ብላቱ ይንቋረራል ጮሆ የለውም ቃላት ራቡን ጥማቱን ይናገርበት ጥጋብ አይቻልም ሆድ ሲቆዛዘር ራብም አንድ ነው ባየር ሲወጠር ወዴ ቅንጥልጥሎ ባይበላም ይጮሃል ባምሮቱ ተታሎ በነፋስ ሙሊቱ በነፋስ ፈራሹ ሆድ ሁሉን ቻይ አካል አማቂው ታጋሹ መነፋፋት ምግቡ እህል ገባል ገባ የሽውሽው ምርኮ የነፋስ ሰለባ ለእውነት ተናጋሪው አመቺ ላባዩ እስቲ ይሁን ባዩ ሁሉን ነገር ቻዩ ሆዴ ፈረደበት ባሰሱ ገሰሱ ሲዋልል ታየበት ሰው ባገሩ ሆኖ ቤት በበሩ ሆኖ ግርማና ሞገሱ ጭራሮን በራርጊ በሀገረ ከርሱ የሚያምር መስሏቸው ለወድፊት የሰጡ ሲከመርባቸው በሚዛን ሊቀጡ ሀብታሞች ለድሃ መቼ ተለመኑ ሲቆነጠጡ እንጂ አዛኝ የሚሆኑ ወያኔ ሰው አይንን መቻታሉ ያውቃል ወያኔ ሰው ጆሮን መቻታሉ ያውቃል ሆድን ነው ባምሮቱ የሚጫወትበት እያንከራተተ ለከርስና ቀፈት ቀለም ሙክትና ሆዳም ሰው አንድ ነው አንድም ለእይታ አለያም ለስለት ተዘጋጅቶ ያለ ተቀማጭ ከብት ነው ሆድ ሁሉን ቻይ ፍጡር ጠባዩን ተነስቶ አደረ ለሌባ የላይበሩን ከፍቶ